Αφάνε αμαρά, ητάνα. The Voice of
America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 21 2012 ዓመተ ምህረት ዝግጅታችን ጀመረ። የአፍሪካ ዲሞክራሲ
democratic backsliding includes but is not limited to the degradation of
free democratiyawi hidatochin wedohala yemegottetu neger netsanna fitahawi mirchaochin balemadreg bicha sayhon yenigigir netsannetin metas mengistin yemiqawumuna teteyaqi indihon yemiyadergu taqwami drijitochin mafenna masanakel yehge belayinetin maddakem yemisasselutin yakattatal
የዩናይትድ ስቴትስ ህግ አውጪ ምክር ቤት የአፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢ ካረን ባስ ናቸው። ስለ አፍሪካ ወቅታዊ የዲሞክራሲ ሁኔታ የሰጡትን አስተያየት ያካተተ ዘገባ ባብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቱን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ አየር መንገድ ለሀገር ውስጥና ዓለም አቀፍ በረራ መንገደኞቹ ከዛሬ እንደ አውሮፓውያን አቆጣጠር ጥቅምት 1 2020 ዓመተ ምህረት እስከሚቀጥለው ዓመት 2021 መጋቢት መጨረሻ ድረስ ከኮቪድ-19 በተያያዘ ለሚገጥሙ ወደ ሀገር ከመመለስ ካሉበት ሀገር ከመውጣትና ከለይቶ ማቆያ ተያያዥ ወጪዎችን ጨምሮ የህክምና መድን ዋስትና እንደሚሸፍን አስታወቀ። በበረራ ወቅት ለቫይረሱ መጋለጣቸው ለተረጋገጠ መንገደኞችም እስከ 100 ሺህ ዩሮ የሚደርስ የህክምና ወጪያቸውን እንደሚሸፍን አየር መንገዱ ባወጣው መግለጫ አስታውቋል። እስከ 15 ቀናት ለሚደርሰው ራስን አግልሎ የመቆያ የኳራንቲን ጊዜም 150 ዩሮ በቀን እንደሚከፍል አስታውቋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም በአየር ትራንስፖርት ኢንዱስትሪ የመጀመሪያ የሆነውን ይህንን የዋስትና አገልግሎት ስንሰጥ ደስታ ይስማናል ማለታቸው በመግለጫው ተመልክቷል። በኢትዮጵያ እስካሁን የኮቪድ-19 ምርመራ የተከናወነላቸው ሰዎች ቁጥር 1,278,827 ደርሷል። ባለፈው የ24 ሰዓት ጊዜ ውስጥ 6,475 ሰዎች ተመርምረው 730 ሰዎች ላይ ኮሮና ቫይረስ መገኘቱን ከጤና ሚኒስቴር የወጣው ዕለታዊ መረጃ አመልክቷል። 286 ሰዎች አዲስ አበባ፣ 89 ኦሮሚያ ክልል፣ 76 ድሬዳዋ፣ 65 ሰዎች ሐረሪ ክልል የተገኙ ሲሆን 70 ሰዎች በደቡብ ህዝቦች ክልል፣ 36 ሰዎች በትግራይ ክልል፣ 41 ሰዎች በቤንሻንጉል ጉሙዝ፣ 35 ሰዎች ደግሞ ከአማራ ክልል የገቡ አሃዞች መሆናቸውና 16 ከሲዳማ፣ 10 ሰዎች ከጋምቤላ እንዲሁም 6 ሰዎች በሶማሌ ክልል በተከናወኑ ምርመራዎች የተገኙ መሆናቸውን ያሳየው። በተጨማሪም አዲስ አበባ ውስጥ 2 ሰዎች፣ ኦሮሚያ ክልል 2 ሰዎች፣ አማራ ክልል 2 ሰዎችና ሲዳማ ክልል 1 ሰው በድምሩ 7 ሰዎች ከኮቪድ-19 በተያያዘ ህይወታቸው ማለፉን በዚህም በወረሽኙ ሳቢያ በሀገሪቱ የሞቱት ሰዎች ቁጥር 1,205 መድረሱን የጤና ሚኒስቴር ዕለታዊ መግለጫ ጨምሮ አመልክቷል። የደቡብ ሱዳን የሰላም ሂደት እየተንገዳገደ ነው፣ ከባድ ፈተናዎችም ተጋርጠውበታል ሲሉ አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን አስገነዘቡ። ሁኔታው በሀገሪቱ ያለውን ብጥብጥ ሊያባብሰው ይችላል ነው ያሉት። በደቡብ ሱዳን የተባበሩት መንግስታት ድርጅት ዋና ጸሐፊ ልዩ መልእክተኛ ዴቪድ ሽረር ትናንት ለጋዜጠኞች በሰጡት ቃል የሰላም ሂደቱን መልሶ አቅጣጫውን እንዲይዝ ለማድረግ አስቸኳይ እርምጃ ያስፈልጋል ብለዋል። ካቢኔው በፈለገበት ጊዜ እንጂ መደበኛ ስብሰባ አያደርግም። ሰው ደግሞ ፕሬዝዳንቱና ምክትል ፕሬዝዳንቶቹ እየተሰበሰቡ በቅርበት አብረው እንዲሰሩ እንደሚፈልግ እየገለጸልን ነው ብለዋል። የሽግግር ብሔራዊ ሸንጎም አልተቋቋመም። ስለዚህም አስፈላጊ የሆኑ አዳዲስ ህግጋት እየወጡ አይደለም ብለዋል። የህገ መንግስቱ ስራም ዘግይቷል ነው ያሉት። በጸጥታ ዘርፉም የለውጥ እርምጃ ረገድ አንድም እንቅስቃሴ እንደሌለ አመልክተዋል። የሰላም ሂደቱ እየተንገዳገደ ባለበት በዚህ ወቅት የጦር ሰራዊቱ የመንግስታቱን ድርጅት ሰላም አስከባሪ ኃይል አያያዙን ማስተካከል አለበት ሲሉ የዋና ጸሐፊው ልዩ መልእክተኛ አሳስበዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኮቪድ-19 ምርመራ መሳሪያዎች፣ መድኃኒቶችና ክትባቱ በሚገኝበት ጊዜም ክትባቱን በዓለም ዙሪያ እኩል ፍትሃዊ በሆነ መንገድ ለማዳረስ እንዲቻል የ35 ቢሊዮን ዶላር አስቸኳይ ድጋፍ እንደሚያስፈልግ አስታውቀዋል። የመንግስታቱ ድርጅት የኮቪድ-19 ምላሽ ለሚያቀናጀው ACT አክስለሬተር የተባለው ስብስብ ባካሄደው የበይነመረብ ጉባኤ ላይ ዋና ጸሐፊው ባሰሙት ንግግር የምርመራና የመድኃኒት አቅርቦቱን ተደራሽነት ለማስፋትና ክትባቱም ለሁሉም መድረስ መቻሉን ለማረጋገጥ ተባብሮ መስራት የእያንዳንዱን ሀገር ጥቅም የሚመለከት ጉዳይ ነው ብለዋል። ይህ በዚህ እንዳለ የስፔን መንግስት ኮሮና ቫይረስ ስርጭት መጨመሩን ተከትሎ ማድሪድ ከተማ ላይ የተወሰኑ አዳዲስ ገደቦችን ደንግጓል። 3 ሚሊዮኑ የከተማው ነዋሪ ወደ ስራ፣ ወደ ትምህርት ቤት፣ ወደ ገበያና ለሕክምና ጉዳይ ካልሆነ በስተቀር ከቤቱ እንዳይወጣ ታዟል። የመጠጥና የምግብ ቤቶች ከወትሮው ቀደም ብለው እንዲዘጉ፣ የተለመደው የተገልጋይ ብዛትንም በ50% ቀንሰው እንዲያስተናግዱ ታዘዋል። አዲሱን የቁጥጥር እርምጃ የጠቅላይ ሚኒስትሩ ፔድሮ ሳንቼዝ መንግስትና በርካታ ራስ ገዝ ክፍለ ግዛቶች የተስማሙበት ሲሆን የማድሪድ ቀኝ ዘመም የክልል አስተዳደር ደግሞ በስራችን ጣልቃ እየገቡብን ነው በማለት ትዕዛዙን ተቃውሟል። እስራኤል ውስጥ ደግሞ ነዋሪዎች ከቤታቸው ከ1 ኪሎ ሜትር በላይ ርቀው ሰላማዊ ሰልፍ እንዳያደርጉ የወጣው ህግ መጽደቁ ተሰማ። የህጉ ደጋፊዎች የኮቪድ-19 ወረርሽኝ መባባሱን ለመቆጣጠር የሚጠቅም እርምጃ ነው ሲሉ፣ ተቃዋሚዎች ደግሞ በኢየሩሳሌም የጠቅላይ ሚኒስትር ቤንጃሚን ነተንያሁ መኖሪያ ቤት አጠገብ ለበርካታ ወራት ሲካሄድ የቆየውን የተቃውሞ ሰልፍ ለማስቆም የታለመ ነው ብለው አውግዘዋል። ተቃዋሚዎች ጠቅላይ ሚኒስትሩ ለወረርሽኙ ተገቢ ምላሽ አልሰጡም፣ ሙስናም አለባቸው ብለው ከስልጣን እንዲወርዱ ሲጠይቁ ከርመዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
የአሜሪካ ድምጽ ራዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 21 2012 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን amharic.voanews.com @voaamharic የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራማችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃችኋለን። አሁን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የዩናይትድ ስቴትስ ህግ አውጪዎች ከሰሃራ በታች ባሉ አንዳንድ የአፍሪካ ሀገሮች ወደ ኋላ እየተንሸራተቱና እየተሸረሸሩ ሄደዋል ያሏቸውን የዲሞክራሲና የዲሞክራሲ ተቋማት በአፍሪካ የኢኮኖሚ እድገት እንዲሁም በጤናና በትምህርት አቅርቦት ላይ የሚያስከትሏቸውን ችግሮች ለመመርመር የተሰየሙት የምክር ቤቱ ንዑስ ኮሚቴ አባላት በትላንትናው ዕለት ተሰብስበዋል። የቪኦኤ ዘጋቢ ማርያማ ዲያሎ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
ከሰሃራ በታች የሚገኙ የተለያዩ አፍሪካ ሀገሮች ከመሰረታዊ የዲሞክራሲ መርህ ርቀው እንደገና ወደ ኋላ እያፈገፈጉ ነው የሚሉት በዩናይትድ ስቴትስ ህግ አውጪ ምክር ቤት የአፍሪካ ጉዳዮች እንዲሁም የዓለም ጤና ሰብአዊ መብትና የዓለም አቀፍ ተቋማት ጉዳዮች ኒውስ ኮሚቴ ሊቀመንበር ካረን ባስ ናቸው። ስለ ወቅቱ የአፍሪካ ዲሞክራሲ ሁኔታ እንዲህ ብለዋል።
Democratic backsliding includes but is not limited to the degradation of
democracy hidatochin wedohala yemogottatu neger nezanna fitahawi mirchaochin balemadreg bicha sayhon yenigigir nezannaten metas mengistin yemikawumuna tetiyaqi indihon yemiyadergu taqwami drijitochin maffenna masanakel yehge belayinetin maddakem yemisasselutin yakattatal.
ትናንት ረቡዕ በተካሄደው የህዝብ አስተያየት መቀበያ መድረክ ላይ ካረን ባስ ስልጣን ላይ መቆየት የሚፈልጉ መሪዎች በአብዛኞቹ የአፍሪካ ሀገሮች የምርጫ ህጎችን እየለወጡና ነጻነትን እየገደቡ ነው ብለዋል። እንዲህ ይላሉ ባስ።
Most concerning is the situation in Tanzania, which I recently addressed in House Resolution 1120.
እጅግ በጣም የሚያሳስበው በታንዛኒያ ያለው ሁኔታ ሲሆን በምክር ቤቱ በቅርቡ ያስተዋወቅኩት ውሳኔ 1120 ይህንኑ የሚመለከት ነው። አሁን በስልጣን ላይ ያለው መንግስት ተቃዋሚዎችን እያፈነ መሰረታዊ የንግግርና የመሰብሰብ ነጻነትን እየገደበ ስልጣን ላይ ለመቆየት በግልጽ እየሰራ ነው። በኮዲቮርም ተመሳሳይ ሁኔታዎችን እየተመለከትን ነው። አስፈጻሚው አካል ዴሞክራሲን የሚያዳክሙ ተቋማትን ህጋዊ እያደረገና ለነሱም የተመቹ ጸረ ዴሞክራሲያዊ ህግጋትን እያወጣ ነው።
ኮትዲቮር ውስጥ በቅርቡ በተካሄደው አመጽ ካለፈው ወር ጀምሮ እስካሁን ከ10 በላይ ሰዎች ሞተዋል። የ78 አመቱ አዛውንት ፕሬዚደንት ኤልሳኔ ኦታራ በዚህ አመት በምርጫው ለመወዳደር የገቡትን ቃል አጥፈዋል። እሳቸውን እንዲተኩ በግል የመረጧቸው ሰው በድንገተኛ ልብ ህመም ባለፈው ሐምሌ ያረፉ በመሆናቸው እንደገና ፕሬዚደንቱ ራሳቸው ተመልሰው ቦታውን በመያዝ የፓርቲያቸው እጩ ሆነው ለምርጫው ቀርበዋል። በዩናይትድ ስቴትስ ምክር ቤት ቀርበው ምስክርነታቸውን የሰጡት ባለሙያዎች ወደ ኋላ እየተንሸራተተ የሄደው የዲሞክራሲ ሂደት የፈጠረባቸውን ስጋት ገልጠዋል። ከብሔራዊ ዲሞክራሲ ተቋም የዓለም አቀፍ ጉዳዮች ተወካይ ክርስቶፈር ፋሙናዩ ለምክር ቤቱ እንዳስታወቁት እንደ አውሮፓ አቆጣጠር በ1989 ከነበሩት የአፍሪካ አገሮች ውስጥ የዲሞክራቲክ ነጻነት አለባቸው የተባሉት 2 አገሮች ብቻ ናቸው። ከ20 ዓመታት በኋላ 2/3ኛዎቹ አገራት ነጻ ወይም በከፊል ነጻ ተብለው የተመደቡ ቢሆንም አሁንም ግን እነዚያ የተመዘገቡ መሻሻሎች ተመልሰው እየጠፉ ነው ብለዋል። እንዲህ ይላሉ ክርስቶፈር።
Notably, West Africa, previously commended as a trailblazer region, has seen serious backsliding.
ቀደም ሲል እንደ ጥሩ ምሳሌ ተደርጎ ተወስዶ የነበረው የምዕራብ አፍሪካ ሁኔታ ወደ ኋላ እየተንሸራተተ ነው። ማሊ ከባድ መፈንቅለ መንግስት አጋጥሟት የነበረ ሲሆን በጊኒ ኮናክሪ እንዲሁም በኮትዲቯር በሚካሄዱ ምርጫዎች እንደገና ለመወዳደር በሚፈልጉ መሪዎች ሳቢያ ከፍተኛው ዝግብ ተነስተዋል። በመካከለኛው አፍሪካ ቀጠና አሁንም በዓለም ለረጅም ጊዜ አገዛዝና ስልጣን ላይ በቆዩ 3 መሪዎች እንደተያዘ ነው።
ክርስቶፈር እንደሚሉት አሁንም ስልጣን ላይ ያሉና ረጅም ጊዜ ስልጣን ላይ በመቆየት ከሚጠቀሱት መሪዎች መካከል የኢኳቶሪያል ጊኒ መሪ 41 ዓመት፣ የካሜሩን 58 ዓመት ሲሆናቸው የኮንጎ ብራዚልም 4-10 ዓመታት እየተጠጋቸው ነው። ነጻነትና ዲሞክራሲን ያጣጣሙ ያሉ የአፍሪካ ሀገሮች በጣም ጥቂት ናቸው። ከሳሃራ በታች ነጻነት ባለበት አገር ውስጥ የሚኖሩ አፍሪካውያን 9% ብቻ ናቸው። በፍሪደም ሃውስ የአፍሪካ ነጻነት ጉዳዮች ፕሮግራም ድርጅት ዳይሬክተር የሆኑት ጃን ቲመን እንደሚሉት በቅርቡ በወጣው ሪፖርት መሰረት በዓለም ላይ የዲሞክራሲ ስርዓታቸውን በማጣት ላይ ያሉ ወይም ዲሞክራሲ በከፍተኛ ሁኔታ የቀነሰባቸው ካሉ አገሮች ውስጥ 12 የሚሆኑት የሚገኙት ከሳሃራ በታች ባሉ አገሮች ውስጥ ነው። አንዳንዶቹን ክርስቶፈር እንደሚከተለው ይገልጿቸዋል።
Citizens bear the brunt of democratic backsliding. They are attacked when they peacefully protest in opposition to the government, as in Guinea and Cameroon.
ወደ ኋላ እየተንሸራተተ የሚሄደው ዲሞክራሲ የሚያመጣው ሸክም በዜጎች ጫንቃ ላይ ይወድቃል። ለምሳሌ በጊኒና ካሜሩን መንግስትን በሰላማዊ መንገድ የሚቃወሙ ሰዎች ጥቃት ይደርስባቸዋል። በኢትዮጵያና በቻድ ያሉት ደግሞ መንግስት ኢንተርኔቱን መዝጋት በፈለገ ቁጥር ፈጽሞ መጠቀም አይችሉም። ሲቪል ማህበራትና ቡድኖች እንቅስቃሴዎች በታንዛኒያና ብሩንዲ ከፍተኛ ገደብ ተጥሎባቸዋል። በናይጄሪያና ዚምባብዌ ጋዜጠኞች እስርና ማስፈራሪያ ይደርስባቸዋል።
ምርጫን በሚመለከት በርግጥ ተስፋ የሚሰጡ አንዳንድ ምልክቶች እንዳሉ ደግሞ የሚናገሩት የመከላከያ ተቋማት ተንታኝና ተመራማሪ የሆኑት ዶክተር ዶሪና ኤቤኮ ናቸው። እንዲህ ይላሉ።
Kenyan civil society has pioneered election electronic platforms
for የኬንያ ሲቪል ማህበረሰብ ዜጎች ማጭበርበር ማስፈራራትና የመሳሰሉ ጥቃትና ችግሮችን ሲመለከቱ እየቀረጹ የሚልኩባቸው መንገዶች ነበሯቸው። ለዚህም ጀማሪ የነበሩ ሲሆን በአፍሪካም ብዙዎች ይጠቀሙበታል። በምርጫ ወቅትም በዚያ መንገድ የሚመጡ መረጃዎች በማዕከል የሚጠናቀሩበት ክፍል የነበረ ሲሆን በዚያ ምክንያት የረገቡ ብዙ ውጥረቶችም ነበሩ። ተያይዘው የተዘረጉት የጎንዮሽ ትይዩ የድምጽ አሰጣጦችም በይፋ የሚሰጡ የምርጫ ድምጽ ውጤቶችን ትክክለኛነት ለመቆጣጠር አግዘዋል።
በአፍሪካ በተለይም በጋና፣ ሴኔጋል፣ ሞሪሸስ፣ ቦትስዋና እና ደቡብ አፍሪካ ተመሳሳይ የሆኑ ተስፋ ሰጪ ሁኔታዎች መኖራቸውንም ዶክተር ዶሪና ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በ2011 እና 2012 ዓመተ ምህረት በደቡብ ክልል ተፈጥሮ በነበረው የጸጥታ መታወክ ችግርን ለመፍታት ለሰሩ የኢትዮጵያ መከላከያ ሰራዊትና ለጸጥታው ኃይል የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ምስጋና አቅርበዋል። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በበኩላቸው በሰላም ማስፈኑ ሂደት በጎ አስተዋጽኦ አበርክተዋል ለተባሉ የጸጥታ አስከባሪዎች በተዘጋጀው የእውቅና መሰናዶ ላይ ተገኝተው ንግግር አድርገዋል። ዮናታን ዘብዲዮስ ዝርዝሩን ያሰማናል።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት በክልሉ የጸጥታ ችግር ስለነበረ ያለፉት 2 ዓመታት ለመንግስትም ሆነ ለህዝብ በፈተናዎች የተሞላና ጉዞም ውጣ ውረድ የበዛበት ነበር። ተፈጥሮ የነበረው የጸጥታ መደፍረስ ችግር ፈቶ ሰላምና መረጋጋትን ለመመለስ መከላከያ ሰራዊት፣ ፌደራል ፖሊስና ሌሎች የጸጥታ ኃይሎች ከአካል ጉዳት
ዛሬ በዚህ መድረክ ለህዝባችን ሰላምና ደህንነት ሲሉ በጀግንነት ህይወታቸውን የገበሩ አካላቸውን ያጡ የዝናብ ዶፍ ቁርና ሀሩ ሳይበግራቸው በዱር በገደሉ የህዝባችን ሰላምና ደህንነት ለማስጠበቅ ግዳጃቸውን በጀግንነት እየተወጡ ለሚገኙ የህዝብ ልጆች ከፍተኛ አክብሮታችንና ምስጋናችን ለማቅረብ ተዘጋጅተናል። በእርግጥ ለማንኛውም የሰራዊት አባልና የጸጥታ ኃይል ክብሩና ደስታው በመስዋዕትነቱ የሚረጋገጥ የህዝቡ ሰላምና የአገር ደህንነት እንደሆነ ብንረዳም ለእናንተ ትልቅ አክብሮት እንዳለንና በጀግንነታችሁ እንደምንኮራባችሁም ልንገልጽላችሁ እንወዳለን።
በተለይ በ2011 ዓመተ ምህረትና በ2012 ዓመተ ምህረት በክልሉ ተፈጥሮ የነበረው የጸጥታ መታወክ ችግር ለመፍታት ከፍተኛ አስተዋጽኦ ላበረከቱ ለሀገር መከላከያ ሰራዊትና ለጸጥታ ኃይሎች የክልሉ መንግስት የላቀ ምስጋና አለው ብሏል። ለሀገር ሽማግሌዎችና ለሃይማኖት አባቶችም መንግስት እውቅና ሰጥቷቸዋል።
በክልላችንም ሆነ ከአጎራባች ክልል ህዝቦች ጋር አጋጥሞን የነበረን ጊዜያዊ ግጭት አባቶቻችን በቆየው ባህላቸው መሰረት በመፍታት ላከናወኑት አኩሪ ተግባር ከፍተኛ ምስጋናና ክብር ይገባቸዋል። የጌዲዮና የጉጂ አባገዳዎች፣ የወላይታና የሲዳማ የአገር ሽማግሌዎች፣ የጉራጌ የጆካና የቀቤና ኦገድ ሽማግሌዎች፣ የሀላባ ሴራና ሽማግሌዎችና የሃይማኖት አባቶች፣ የኮሪያ ሀገር ሽማግሌዎችና የጉጂ አባገዳዎች፣ የጋሞ አባቶችና ሌሎችም የክልላችን ህዝቦች በባህላቸው መሰረት ግጭቶችና ጥፋቶችን በማስቆም የተጎዱትን በማጽናናት አጥፊዎችን በባህላቸው መሰረት በመቅጣት ወንድማማችነትና አብሮነት በማጽናት ላበረከቱት ከፍተኛ አስተዋጽኦ በታላቅ አክብሮት ምስጋና አቀርባለሁ። ከሰላም በላይ ሽልማት የለምና ሰላማችሁ ያብዛላችሁ እንላለን።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ለሲዳማ ክልልና ለኦሮሚያ ክልል ፕሬዝዳንቶችም የእውቅናና የምስጋና ሽልማት አበርክቶላቸዋል። በሀገር መከላከያ ሰራዊት የደቡብና የምዕራብ እዝ ጠቅላይ መምሪያዎች፣ በኢትዮጵያ ፌደራል ፖሊስ የደቡብና የምዕራብ ዳይሬክቶሬት፣ የኢትዮጵያ ጠቅላይ አቃቤ ሕግና የብሔራዊ መረጃና ደህንነት እውቅና ተሰጥቷቸዋል። ባለፉት ሁለት አመታት የሀገራችን አንድነትና የህዝባችን አብሮነት ለአደጋ ያጋለጡ ችግሮች ገጥመውን ነበር ያሉት አቶ ርስቱ በተለይ የተሳሳቱ ትርክቶችን የፈጠሩ ግጭትና የሰላም እጦት እንዲፈጠር አድርገው የህይወት መጥፋት፣ የአካል ጉዳትና የንብረት ውድመት ማስከተላቸውን ተናግሯል።
በክልላችን ያጋጠሙን የሰላም መደፍረስ ችግሮች በዜጎቻችን ህይወት፣ አካልና ንብረት ላይ ያስከተሉት ጉዳት ቢኖርም የጥፋት ኃይሎች የተመኙትን ከንቱ ምኞት በህዝባችንና በጸጥታ ኃይሎች ቅንጅት በማክሸፍ እነሆ ክልላችን የሰላም አየር የሚነፍስበት ዜጎቻችን ተረጋግተው ወደ ልማት ስራቸው የገቡበት ሁኔታ መፍጠር ተችሏል።
በምስጋናና በእውቅና መርሃ ግብር ላይ የተገኙት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የኢትዮጵያ ህዝቦች ግዛዊ ፈተናዎችን መክተን በመተባበር የሀገራችንን አንድነት እናጠናክራለን ብሏል። የኦሮሚያ ክልል ከደቡብ መንግስትና ህዝቦቹ ጋር ያለውን ግንኙነት በማጠናከር ለሰላምና ለብልጽግና በጋራ እንደሚሰራ ተናግረው ኢትዮጵያን እናፈርሳለን የሚሉ አካላት ራሳቸው ይፈርሳሉ ነው ያሉት።
ብዙ ፈተናዎችን እያለፈች ያለች ሀገር ነች። ብዙዎች ኢትዮጵያን በራሳቸው ልክ ለማድረግ ሞክረዋል። እንደዛ የሞከሩ ኃይሎች ሁሉ ጠፍተዋል። ኢትዮጵያ ግን ቀጥላለች። አሁንም በራሳቸው ልክ ለማድረግ ኢትዮጵያን እነሱ ባሰቧት ልክ ለመስፋት የሚጥሩ ኃይሎች አሉ። እነሱ አሁንም ይጠፋሉ፣ ኢትዮጵያ ትቀጥላለች። የኢትዮጵያን አንድነት፣ የኢትዮጵያን ሉዓላዊነት ወደኋላ ሊመልስ የሚችል አንዳች ኃይል የለም። ምክንያቱም አገራችን የህዝቦቿ ወንድማማችነት በደምና በአጥንት የተገመደ በታሪክ የተሰፋ ልጆቿ ሲከፍሉ በነበረው ጀግንነት የቆመ አገር ነው።
አቶ ሽመልስ አብዲሳ የኢትዮጵያ አንድነትና ሉዓላዊነትን ወደኋላ የሚመልስ አንዳች ኃይል እንደሌለ ተናግረው የኢትዮጵያ ቀጣይ መንገድ እነዚህ ናቸው ያሏቸውንም አምስት መሰረታዊ ጉዳዮችን ዘርዝሯቸዋል።
የኢትዮጵያ ቀጣይ መንገድ ወንድማማችነት ነው፣ እኩልነት ነው፣ ነጻነት ነው፣ ፍትህ ነው፣ ዲሞክራሲ ነው። ከዚህ አምስቱ መንገዶች ውጭ ሌላ መንገድ የለም። አንዱ የበላይ አንዱ የበታች የሚሆንበት ሀገር ከዚህ በኋላ ኢትዮጵያ የሚባል ሀገር ውስጥ ሳይሆን ሌላ ቦታ ሊሞከር ይችላል። የኢትዮጵያ መንገድ እኩልነት ነው፣ የሃይማኖት የብሔር እኩልነት። የኢትዮጵያ መንገድ ነጻነት ነው፣ በነጻ ማሰብ፣ በነጻ መስራት፣ በነጻ መኖር፣ ነጻ መሆን። ወንድማማችነት ነው፣ አንዱ ለአንዱ መከታ፣ አንዱ ለአንዱ ጠባቂ፣ አንዱ ለአንዱ አቅም ኃይል የሚሆንበት ነው። ፍትህ የሚረጋገጥበት፣ ዲሞክራሲ የህዝቦች ወሳኝነት የሚረጋገጥበት ነው። ይሄ መንገድ ብቻ ነው። ከዚህ መንገድ ውጭ ያለው መንገድ ሁሉ የጥፋት መንገድ ነው። ከዚህ መንገድ የሚሞክር ማንኛውም ነገር ያን የሚሞክረውን ኃይል ያጠፋዋል። ስለዚህ እያንዳንዱ ብሔር ብሔረሰብ ከጫፍ እስከ ጫፍ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ አተኩረን ጠንክረን በወንድማማችነት አሁን እየገጠሙን ያሉትን ጊዜያዊ ፈተናዎች እየተቋቋምን አብረን ተባብረን እንሻገር።
በደቡብ ክልል አሁንም እርስ በርስ በሚደረጉ ግጭቶችና በጸጥታ ችግር የሚሰቃዩ በሺዎች የሚቆጠሩ ዜጎች መኖራቸው ኢሙን ሲሆን የክልሉ ርዕሰ መስተዳድር አቶ ርስቱ በክልሉ የተለያዩ ቦታዎች የጸጥታ ችግር መኖራቸውን ገልጠው ከዚህ ልምድ ወስደን የሌሎችንም ችግር ፈተን በተመሳሳይ ዝግጅት እንታደማለን ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ለማንነት ጥያቄ ምላሽ ያልሰጠው የትግራይ ክልል ከመስከረም 30 በኋላ ህጋዊ መንግስት የለም በሚል የደረሰበት አቋም የራያን የወጅራትንና የወልቃይት ጠገዴን ህዝብ አይመለከተም ሲሉ በአካባቢው የተደራጁ የፖለቲካ ድርጅቶች አስታወቁ። የፌዴራሉ መንግስት አሁንም በአካባቢዎቹ ጥቃት ሊፈጸም ስለሚችል ጥበቃ እንዲደረግላቸውም ድርጅቶቹ ጠይቀዋል። መስፍን አራጌ ዝርዝር አለው።
የትግራይ ክልል አሁን በስልጣን ላይ ያለው መንግስት ከመስከረም 30 በኋላ ህጋዊነት የለውም በሚል ያሳለፈው ውሳኔ የማንነት ጥያቄ አንስተን ምላሽ ያላገኘን ህዝቦችን አይመለከትም ይላሉ የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበን።
ህወሓት አንድም ጊዜ ለራያና ለወጅራት ህጋዊ መንግስት ሆኖ አያውቅም። የአካባቢ ከመጀመሪያም ጊዜ ጀምሮ በጉልበት ነው የተቆጣጠሩት። እስካሁንም ያሉበት በአፈናና በጉልበት ነው። እንዲያውም አሁን የራያና የወጅራት ተስፋ ያለው ፌዴራል መንግስት ነው እንጂ ትነግ ወይም በህዋት አይደለም
ህገወጥ ምርጫ አካሄዶ ህጋዊ መንግስትን በህገወጥነት መፈረጅም ተቀባይነት የለውም በማለት ያከላሉ።
ተነግ ከመስከረም 30 በኋላ ህጋዊ መንግስት የለም የሚለው ለራሱ ህጋዊ ያልሆነ ህገወጥ የሆነ ምርጫ አድርጎ ነው ራሱ የጻፈው ህገ መንግስት ራሱ የመሰረታቸው ተቋማት እነ ፌዴሬሽን ምክር ቤት የህዝብ ተወካዮች ምክር ቤት እነዚህ ተቋማት እንግዲህ የኢትዮጵያ ምርጫ መራዘም አለበት ብለው ወስነዋል። በትግራይ የሚደረገው ምርጫ ህገወጥ እንደሆነ ወስነዋል። በእለቱ እንግዲህ ይሄ ምርጫ ያደረገው ይሄን ሁሉ ውሳኔ ተጠራራይ ነው ማለት ነው። ይሄ ምርጫ ደግሞ ሲደረግ ህዝባችን ተቃውሞታል። እኛ በዚህ ሰዓት ከሀገራችን ተለይተን ምርጫ የምናደርግበት ምክንያት የለም። የተጀመረ የማንነትና ራስን በራስ የማስተዳደር ጥያቄ አለ። ይሄን ጥያቄ መልስ የምናገኝ ድረስ ምርጫ መደረግ የለበትም ብሎ ህዝባችን ድምፁን አሰምቷል። እኛም እንደ ድርጅት በፌዴሬሽን ምክር ቤት ከዛም በፊት በተለያዩ መንገዶች ለሚመለከታቸው አካላት አሳውቀናል። የፌዴራል መንግስት በራሱ ምክንያት ምርጫው ማስቆም አልቻለም። ቲፒኤልኤፍ ህጋዊ መንግስት የለም የሚለው ጨዋታ ለቡድኑ ስልጣንና ጠባብ አካባቢያዊ የበላይነት ለማስጠበቅ የሚደረግ ጥረት ነው።
በአንድ ሉዓላዊት ሀገር ስር የሚተዳደር ክልል የአንድን ሀገር መንግስት ህልውና የመወሰን ስልጣን እንደሌለው የሚጠቁሙት ደግሞ ስማቸው እንዲገለጽ ያልፈለጉ የወጅራት ጥህሳ ወጣቶች እንቅስቃሴ አባል ናቸው።
መስከረም 30 ህጋዊ መንግስት አይኖርም ምናምን የሚሉት ራሳቸው ናቸው። ህጋዊ ያልሆኑት የራሳቸው ሙቾች ስለነሳቸው ነው እንጂ መንግስቱ ህጋዊነቱ የሚያረጋግጡ ህጋዊ አይደለም ሰው የሚሉት እነሱ አይደለም የሚወስኑት። ወይ እንደዚህ የሚባለው መስከረም 30 መስከረም 20 የሚባለው የኛ በጣም ያስቀናል ሁላ ማለት ነው።
በአንጻሩ የክልሉ ህዝብ ከሌሎች የኢትዮጵያና የጎረቤት ሀገራት ህዝብ ጋር በጥርጣሬና በጥላቻ እንዲተያይ ተደርጓል ይላሉ አስተያየት ሰጪው።
ትግራይ ህዝብ የሰላም ጥማት ያለበት ህዝብ ነው። አሁን ግን በነሱ የመጣ ከሌሎቹ ከአማራ ወንድሞችና እህቶቹ ከኤርትራ ወንድሞችና እህቶቹ ከሌላም ወንድሞች እህቶቹ በሰላም እንዳይኖር በጥርጣሬና በተለያዩ ነገሮች እንዲታይ ነው እያደረጉት ያለ።
የወጅራት ህዝብ የማንነት ጥያቄ ሳይመለስ መቆየቱንም ይናገራሉ።
እና እንደ ትግራይ ማየቱንም ማያውቁ ሲጀመር የወጅራት ትልቅ ታሪክ ያለው ታሪካዊ አካባቢ ነው። የወጅራት ግን የራሱ ቋንቋ፣ የራሱ ላዛ፣ የራሱ ባህል፣ የራሱ ወግ ያለው ነው። አሁን እነዚህ ታደ ለወጅራት ህዝብ ለሌላ አካባቢ ጠቃም ሆነ እያለ እነሱ ክረድት ሳይሰጡ እውቅና ሳይሰጡ እስካሁን ጨፍልቆት ኑረዋል። አሁን ይህ ነገሮች ስንሳባቸው በቃ እናንተ በአንድ አመት ትግራይ እንደ ተላት እንደ ከሀዲ እየተቆጠረ ነው ያለው በአሁኑ ጊዜ። አሁን ለምሳሌ ከአድዋ የመጣ ወጅራት ሊያስተዳድር ከመጣ የወረዳ ማስተዳደር ሆኖ የቀበሌ ማስተዳደር ሆኖ አይሰማንም። ምንድን ነው በአስተርጓም ነው። ይሄ ግን የኢትዮጵያ ህዝብ አያውቅም። ወጅራት ምንድን ነው ምል ሲጀመር
የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴ ህዝብ ግንኙነት ኃላፊ ክብረ አብ ስማቸው በሌላ በኩል የትግራይ ክልልን መግለጫ ተከትሎ ከፍተኛ ስጋት አድሮብናል ብለዋል።
አሁን በቅድም ምርጫ ስናየው ከፍተኛ የሆነ ትንኮሳ ፈልገው ነበር ወደ ጦርነት ለመግባት በሌሊት ሄደው ገበሬ ላይ ተኩሱ። ከዛ አማራ ክልል ጥግ ስለሆነ እዚያ ያለው ህብረተሰብ ሲነሳሳ አማራ ክልል ወረረን ለማለት ነበር ሀሳባቸው። የፌደራል መንግስት ወረረን ለማለት ነበር ሀሳባቸው። ለዛ ህዝብ ግን በሁለት በትር እየተመታ ነው። እነሱ ኢትዮጵያ ህዝብ የአማራ ህዝብ ኢትዮጵያ መንግስት ወይ ደግሞ የአማራ መንግስት ወደዚህ ጉዳይ እንዲገባ ይፈልጋሉ። ወደዚህ ጉዳይ እንዲገባ ደግሞ የኛ ህዝብ እየሞተ ነው።
የህዝብ ግንኙነት ኃላፊው ኢትዮጵያንና ህዝቦቿን ወደ ከፍ አደጋ የሚያደርስ ጉዳት ከመፈጠሩ በፊት መንግስት ሊከላከል እንደሚገባው አሳስበዋል።
አሁን 25 ወይ 30 አዲስ አበባ ለመጥተው የሆነ ነገር ለማድረግ የሚችሉ የኛ ህዝብ በቀል መወራደጃ እያደረጉት ነው። እያየኑ ነው። በቤንሻንጉል ጉሙዝ በተለያዩ ቦታዎች ሰው እየተገደለ ያለው አማራ ከዛ ወጥቶ ወደ አጸፋዊ ምላሽ እንዲገባና አገሪቱ ወደ ትርምስ እንድትገባ ነው እየተፈለገ ያለው። ያካሄዳቸው ለአስገደድ ህዝብ ብቻ ሳይሆን ለኢትዮጵያ ህዝቡ ይወዳል። ሀገራችን ወዳልሆነ ወደ ከፋ ነገር ሊያደርሳል። ያ ከመሆኑ በፊት ደግሞ ፌደራል መንግስት ገብቶ አካባቢ ማረጋጋት መቻል አለበት።
አሁንም አካባቢዎቹ በጸጥታ ስጋት ውስጥ እንደሚገኙ አስተያየት ሰጪዎቹ ያብራራሉ።
500 በላይ የሚሆኑ ወጣቶች እንደታሰሩ ናቸው። አሁን በጣም የሚገርሙት በምርጫ ምክንያት ታስሩ የነበሩ ወጣቶች ከአራት አመት እስከ አንድ አመት እየተፈረደባቸው ይገኛል። ምርጫው አንቀበልም ስላሉ ብቻ።
ለምሳሌ ከታሰሩት ውስጥ አሁን የግብርና ባለሙያ አቆርክ ላይ የነበረው ዳኛው ንጉሴ የሚባል ወጣት ነው። አንድ አመት ፈርደውበታል። ዳገት ምለው የሚባል ወልቃይት ደጀና ያኛው ያልኩ አውራ አቆርክ ነው። ዳገት ምለው የሚባል ወንድማችንም አራት አመት ፈርደውበታል።
በአሁኑ ሰዓት ብዙ አፈናዎች አሉ። የራያ ህዝብ እስካሁን እንግዲህ ብዙ መከራ ደርሶበታል በዚህ ቡድን። አሁን ራያ ማለት የቲፒኤልኤፍ የልዩ ኃይልና የሚሊሻ ጫካ ነው ራያ ማለት። በጣም ብዛት ያለው ልዩ ኃይል አስገብተዋል። ብዙ ሚሊሻ አለ። ህዝቡ እያሸበሩት ነው ያለው።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ከዚሁ ዘገባ ሳንወጣ የራያ ራዩማ ዲሞክራሲያዊ ፓርቲ፣ የወልቃይት ጠገዴ አማራ ማንነት አስመላሽ ኮሚቴና የወጅራት ጠይሳ የወጣቶች እንቅስቃሴ በሚል የሚታወቁት እንቅስቃሴ አመራሮች ለአሜሪካ ድምጽ በሰጡት አስተያየት ከመስከረም 25 በኋላ ህጋዊ መንግስት አይኖርም በሚል እየተነገረ ያለው ንግግር በትግራይ ክልል የሚገኙና የማንነት ጥያቄ ያላቸውን ዜጎች ስጋት ውስጥ የሚከት ነው የሚል አስተያየት ሰጥተዋል። በዚህ ጉዳይ ላይ የትግራይ ክልል የኮሚኒኬሽንስ ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ ምላሽ ሰጥተውናል። ሙልጌታ አጽባ ያቀርበዋል።
በዚህ ጉዳይ መልስ የጠየቅናቸው የትግራይ ክልል የኮሚኒኬሽንስ ቢሮ ምክትል ኃላፊም አቶ ሀዱሽ ካሱም በየአምስት ዓመቱ ምርጫ መካሄድ እንዳለበት ህገ መንግስቱ ይደነግጋል። ስለዚህም ከመስከረም 25 በኋላ ህጋዊ መንግስት የለም ያለው ህገ መንግስቱ ነው በማለት ገልጸዋል። በዚህም የሚሰጋ ህገ ወጥ አካል እንጂ በትግራይ የሚኖር የማንኛውም ብሔር ተወላጅ በሰላም ይኖር ነው በቀጣይም በሰላም ይኖራል ብለዋል።
የትግራይ ተወላጆችን ማንነት ለማስቀየር የራሳቸውን ቀይረው ለስልጣንና ለገንዘብ ሲሉ ያደረ ሰዎች ናቸው። ቀድሞ ነገር የትግራይ ህዝብ ብሔር ተኮር ጥቃት ሲደርስበት ሬሳ ሲቀበል ሁለት ተኩል ዓመት የኖረ ህዝብ ነው። አሁንም ግፉ ቀጥሏል። ግፍ እየደረሰበት ያለው የትግራይ ህዝብ እንጂ በየቦታው ያለው የተለያዩ ብሔር ብሔረሰቦች አሉ። እዚህ መቀሌም አሉ፣ ወርቅ ለቀማ ላይ አሉ፣ እርሻ ቦታ ላይ አሉ። የነካቸው የለም። ስለዚህ ምን ተፈጥሮ ተብሎ ነው ስጋት የሚደርሰው? ስጋት ደርሶበት ያለው በህገወጥ መንገድ ስልጣን የያዘው አካል። ምክንያቱም በህገወጥ መንገድ የያዘው በህገወጥ አስቀጥላለሁ ስላለ እሱኛው ነው ስጋት ውስጥ አስገብቶት ያለው። ምክንያቱም ህጋዊና ቅቡልነት ያለው ነገር አይኖረውም። ትግራይ መንግስትና ህዝብ እያለ ያለው ምርጫው በህገ መንግስቱ መሰረት 5 ዓመት ስለሆነ ኮንትራቱ እዛ ስልጣን ላይ ያለው ቡድን አህዳዊ ቡድን ያበቃል ስልጣኑ ነው እያለ ያለው።
የስጋቱ ማሳያ ተብሎ ሰዎች በክልሉ በተካሄደው ምርጫ ጨምሮም እስካሁን እየታሰሩ መሆኑን አስተያየት ሰጪዎቹ ያነሱት ጉዳይ አቶ ሐዱሽ መልስ ሲሰጡም አሁን እየቀረበ ያለው ክስ ላለፉት 2 ተኩል ዓመታት የነበረው ተረት ተረት ቅጥያ ነው በማለት አጣጥለውታል።
ከፖለቲካ ውጪ ህገወጥ ነገር ካለ በህግ ይጠየቃል። አለበለዚያ ግን በፖለቲካው ማንነቱ ታሰረ የሚባለው ተረት ተረት ነው። የለመዱት ተረት ተረት ነው። 2 ዓመት ተኩል እኮ ብዙ ተረት ሰማ፣ ብዙ ድራማ ሰሩ። የኢትዮጵያ ህዝብ ግን ከቁብ አይቆጥረውም። ሌላው ቀርተ እኮ እዚህ አሁን የአምባገነናዊ ቡድን ደጋፊ እኮ እዚህ መቀሌ ውስጥ አሉ። ለምን ታዲያ እነሱ አይነኩ? ገንዘብ የተሰጣቸው ሰዎች እኮ እዚህ አሉ ቁጭ ብለው ህገወጥ ተግባር እስከሚፈጽሙ እንጂ በፖለቲካ እምነታቸው አልነካም። እዚህ አሉ፣ ስለማይታወቁ አይደለም። ነገር ግን እኛ የምናምነው ፖለቲካቸውን በአመለካከት ማሸነፍ እንጂ እነሱ እያደረጉት እንዳሉት የፖለቲካ መሪዎች በማሰር የተለየ አመለካከት የያዘን በማሳደድ፣ በመግደል፣ በመጨፍጨፍ የትግራይ መንግስትና ህዝብ አያምንም። ስለዚህ ይሄ ፈጠራ ነው። ድራማቸው ግን የከሸፈ ድራማ እንጂ ተቀባይነትም የለውም። በትግራይም እንደዚህ አይነት ነገር ፈጽሞ የለም፣ ነገም አይኖርም። ስጋት አለኝ ብሎ የቀረበ የሌላ ብሔር ተወላጅም እኛ አናቅም።
በክልሉ በተካሄደው ምርጫ የሌላ ክልል ተወላጅ የሆኑ ነዋሪዎችም የተሳተፉበት ነበረ እንጂ እንደተነገረው በስጋት የሚኖሩበት አይደለም ሲሉም አቶ ሐድሽ ካሱ ገልጸዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
መስፍን አራጌንና ሙልጌታን ላደረሱን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 202-205-9942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ አዘጋጅ ትዝታ በላቸው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። በኢትዮጵያ ዴሞክራሲያዊ ስርዓት ለመሸጋገር የነበረው ተስፋ ተጨናግፏል ሲል የኦሮሞ ፌዴራላዊ ኮንግረስ አስታወቀ። ለዚህ ቀውስ ዋናው መንስኤ ገዢው ፓርቲ የሚከተለው አግላይ የሽግግር ፍኖተ ካርታ እንደሆነም ይከሳል። ገዢው ፓርቲ በበኩሉ ሽግግሩ በጥሩ መንገድ ላይ እንዳለ አስታውቆ በዋና ዋና አገራዊ ጉዳዮችም ከተፎካካሪ ፖለቲካ ፓርቲዎች ጋር እየመከረ መሆኑን ተናግሯል። መለስካቸው አመሃ ዝርዝሩን ያስደምጠናል።
የኦሮሞ ፌዴራላዊ ኮንግሬስ በጽሑፍ ባሰራጨው መግለጫ በኢትዮጵያ ውስጥ ወደ ዴሞክራሲያዊ ስርዓት ለመሸጋገር የነበረው ተስፋ በሚያሳዝን ሁኔታ ያለአንዳች ጥርጥር ተጨናግፏል ይላል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲናን ይህን ሊያሰኙ የሚያስችሉ ሁኔታዎች ምንድን ናቸው የሚል ጥያቄ ቪኦኤ አቅርቦላቸው የሚከተለው ምላሽ ነበር የሰጡት።
አንዱ ትልቁ ችግር በዋናነት የአንድ ቡድን ወይም የአንድ ፓርቲ ፍኖተ ካርታ ነው። እዛ ላይ ለማዋል የተሞከረው ያ ቡድን ወይም ፓርቲ ደግሞ የወጣው ኢትዮጵያን ለ27 ዓመታት ሲያምስ ከ ከነበረው ኢህአዴግ ነው ያጣው። ስለዚህ ያንን ኢህአዴግን አሰራር አመራር ተሸክሞ ነው የመጣው። ስለዚህ ወደፊት ደግሞ ለማጓዝ ከሌሎች ሌላውት ኃይሎች ሊባሉ ከሚችሉት ጋር የጋራ ፍኖተ ካርታ ወይም የጋራ ሮድ ማፕ መፍጠር አልተቻለም። ይሄ ብሔራዊ መግባባት እያለ ብዙ ጊዜ ስንጮህ የነበረው ወይም ብሔራዊ እርቅ እያለ ስንናገር የነበረው አሁን በብዙ ነገሮች ኢትዮጵያን ዞር ብትመለከት ባይ ብዙ ነገሮች ወደፊት ብቻ ያሸጋግራሉ የሚባሉ ተቋማትም ወደ ውጥረት አሁኑ ፍርድ ቤት አካባቢ ስትመለከት ብዙ ቦታ የታወጀም ኮማንድ ፖስት ነው ያለው። ለምሳሌ የቅርቡን የቤኒሻንጉልን አንስተ አብዛኛው ኦሮሚያ ያልታወጀም የታወጀም ነገሮች አሉ። ትግራይ ለምሳሌ በመንግስት ውስጥ የራሱን መንግስት አቋቁሞ የራሱን ምርጫ አካሄደው ይሄደ ነው።
በፕሮፌሰር መረራ እምነት ይህን ስህተት ለማረም አሁንም ጊዜው አልመሸም።
ኢትዮጵያ ሌላ ማጂክ ፎርሙላ እያየን አይደለም። ኢትዮጵያ በደረሰችበት የቀውስ ደረጃ ሁሉም ባለድርሻ አካላት በተለይም ገዢ ፓርቲ የተሻለ የህዝብ ድጋፍ አላቸው ከሚባሉ ባለድርሻ አካላት ጋር ቁጭ ብሎ ተደራድሮ ተነጋግሮ አንድ ነገር ካላደረገ አይናችን እያየ ወደ ቀውስ እየገባን ነው። ስለዚህ እዛ ውስጥ እኛ አንድ ሁለት ብለን ብዙ ነገሮች የሚያያዙት ከዚህ ብሔራዊ መግባባት ከምንለው ነው። ዋና ጉዳይ ደግሞ ፍኖተ ካርታው ላይ የጋራ ፍኖተ ካርታ ያስፈልገናል። የጋራ የአንድ ቡድን ህልም ብቻ ሳይሆን የአንድ ቡድን ፍላጎት፣ ጥቅሞች፣ ምኖችን የሚያከብር ብቻ ሳይሆን የሁሉንም የአብዛኛውንም ቢያንስ ስምምነትን የሚጠይቅ ፍኖተ ካርታ ያስፈልጋል። ያንን ፍኖተ ካርታ ደግሞ በጋራ ስራ ላይ የምናውለው ያስፈልጋል የሚለውን አቅጣጫ ነው።
ይህ አካል ግን አሁን እርስዎ የሚሉትም ሆነ ከዛሬ 4-5 ወር በፊት አስገባ ነው የሚሉት ጥያቄ ላይ የተነሳው ይህ አካል ከመንግስት አስፈጻሚ አካል ጋር የሚገዳደር ኃይል ወይንም ስልጣን አይኖረውም እንዴ?
እሱማ በተወሰነ ደረጃ የዕለት የዕለት የህዝቡ ኑሮ ማናት ነገሮች እየሰራ ግን ከራሱም ደግሞ ከዚህ አካል ጋር የሚሰራ የጋራ አካል ጋር የሚሰራ ነገር መፍጠር መቻል ነው። እሱም ውጪ አይደለም ማለት ነው። ለምሳሌ በስምምነት ላይ የሚደርሳቸውን ነገሮች ስራ ላይ በራሱ መንገድ ያውላል። ገዢ ፓርቲ የሚባለው አሁን እኮ ሁሉም ነገር የአንድ ፓርቲ ጫወታ ነው። ወጡንም የሚወጠውጠውም እንትን የሚያደርገው ምን የሚለው አንድ ፓርቲ ነው። ያ ፓርቲ ደግሞ በተለይም ሰፊ የህዝብ ድጋፍ አላቸው የሚባሉት የፖለቲካ ኃይሎች ይዞ እየሄደ አይደለም። ያ ደግሞ እንዳልነው እዚህ ቦታ ሲታሰር እዚህ ቦታ ይፈታል፣ እዚህ ቦታ ሰላም ተፈጠረ ሲባል እዚህ ቦታ እንትን ይደረጋል። ለኛው ኢትዮጵያ የሚደረጉት ነገሮች እያየን ስለሆነ ብቻውን ተሸክሞት ኢትዮጵያ ተሸክመን የመጣውን የታሪክ ሸክም አሁንም ለፖለቲካ ያደረሰበትን ቀውስ ተሸክሞ መሄድ ብቻውን ተሸክሞ ለመሄድ የሚችል አካል ሆኖ አላገኘ ነው። ከዚህ አካል ጋር የሚሰራ ለምሳሌ ፍርድ ቤቶችን ሁኔታ፣ የጸጥታ አስተዳደሩን ሁኔታ፣ ስምሪት ሁኔታ፣ ለምሳሌ ከሁሉም በላይ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን፣ ምርጫ ቦርድን በሀቅ በእውነት ገለልተኛ ዳኛ እንዲሆን የሚሰሩትን ሁኔታውን ይሄ አካል ብቻውን ተገድሎ ሌላ መንግስት የሚፈጥር ሳይሆን በእኛ እምነት አሁን ያለው መንግስት ከልብ ከዚህ አካል ጋር እየሰራ ራሱም ይሳተፍበታል። ከሱም ጭምር የሚወጣ የሚታገዝ ቡድን ነው ማለት ነው።
ዶክተር አለሙ ስሜ በብልጽግና ፓርቲ የስራ አስፈጻሚ ኮሚቴ አባልና በፓርቲው የፖለቲካ ፓርቲዎችና የሲቪክ ማህበራት ጉዳዮች ዘርፍ ኃላፊ ናቸው። በእርግጥ በኦፌኮ መግለጫ እንደተቀመጠውም ሆነ ፕሮፌሰር መረራ ጉዲና እንዳብራሩት በኢትዮጵያ ውስጥ ያለው ሽግግር ጨርሶ ከሽፏል የሚል ጥያቄ ነበር ያነሳውላቸው። ዶክተር አለሙ ስሜ ሁኔታውን የሚያብራሩት በተለየ መንገድ ነው።
ከምንገባው ድረስ ዲሞክራሲ ሽግግሩ በጥሩ ሁኔታ እየሄደ ነው ያለው። ዲሞክራሲ ስርዓት ማለት እንግዲህ ከኦፌኮ ጋር የሚያዛት የትርጉም ልዩነት ካለን አላውቅም። ዜጎች በነጻነት የሚንቀሳቀሱበት፣ ሀሳባቸውን በነጻነት የሚገልጹበት፣ በፈለጉት ፖለቲካ ድርጅትም ሆነ ሌሎች ማህበራት የሚደራጁበት፣ የዲሞክራሲና ሰብአዊ መብታቸው የሚከበርበት ስርዓት መገንባት ነው። እሱ በጥሩ ሁኔታ ለውጡ በተጀመረ ሁኔታ የሄደ ነው እና ሌላው ደግሞ የዜጎች በሀገራዊ ጉዳዮች ላይ ሙሉ ተሳታፊነት እንዲኖራቸው ማድረግ ነው። ይህም ያው ሁሉም እንደሚያውቀው የተወሰኑ የኢትዮጵያ ክፍሎችን የገደበው የነበረው የኢህአዴግ ስርዓት ተለውጦ ዛሬ ሁሉም ኢትዮጵያኖች በሀገራዊ ጉዳይም እኩል ተሳታፊነታቸው የተረጋገጠበት የዜጎች
የዜጎች የዲሞክራሲ መብት የሚረጋገጥበት እና የዜጎች ይሁንታ የሚረጋገጥበት ሌላው አገራዊ ምርጫ ነው። አገራዊ ምርጫውንም እንዲሁ ባጠረ ጊዜ ዜጎች በነጻነት ወጥተው ያስተዳድረኛል የሚለውን የሚመርጥበት እና የራሱን መንግስት የሚያቋቁመት ሁኔታ ነው። እሱንም ፓርቲያችን ነጻና ሁሉንም ያሳተፈ ዲሞክራሲያዊ ምርጫ እንዲካሄድ ያላሰለሰ ጥረት እያደረገ ይገኛል። የፖለቲካ ፓርቲዎችም ከዚህ አንጻር ሕግና ስርዓትን አክብረው ተንቀሳቅሰው አባላት ደጋፊ እንዲያፈሩ ፕሮግራማቸውን ተከታዮቻቸው እንዲያሳውቁ ስራዎች እየተሰሩ ነው ያሉት።
የሽግግሩ ጊዜ መደናቀፉና በእነሱ ተስፋ በሚያስቆርጥ ሁኔታ አክትመዋል ብለው ካስቀመጡት አንዱ ምንድን ነው? በአሁኑ ጊዜ በብዙ ቦታዎች ብዙ ችግር አለ፣ ነውጥ አለ፣ ብዙ የጸጥታ መጓደል አለ፣ እስር አለ። ከዛ በተረፈ ደግሞ አሁን ትግራይ ራሱን የቻለ መንግስት ሆኗል በኢትዮጵያ ውስጥ። ይህ ሁሉ ያለውን ቀውስ የሚያሳይ ነው የሚሉት። አገራዊ ብሔራዊ መናበብ ወይንም መቀራረብ የለም። ለዚህ የገዢው ፓርቲ ብቸኛ ፍኖተ ካርታ ነው ለዚህ ሁሉ እንቅፋት የሆነው ነው የሚሉት። ለዚህ ምላሽ አለሁት።
እኔ እስከሚገባኝ ድረስ በትልልቅ ሀገራዊ ጉዳዮች መንግስት ተፎካካሪ ፓርቲዎችን እየጋብዞ የሚያነጋግርበት መከካል ከምንጊዜውም በላይ ከማንኛውም ጊዜ በላይ በኢትዮጵያ ታሪክ ለመጀመር ከዚህ በዘለለም ተጀምሯል። ፓርቲዎች ፖለቲካ ፓርቲዎች እየተመካከሩ ነው ያሉት። ኦፌኮ መሪ የሆኑት ፕሮፌሰር መረራ ራሳቸው ጽሁፍ አቅርበው ተወያይተናል። ስለዚህ ምክክሮች አሉ፣ መድረኮች አሉ። እዛ መድረክ ላይ እዚህ አይነት አሁን በመግለጫ ወጣ እንዳልከኝ አይነት ነገር መንፈስ አላየም። ሌላው የሀገሪቷ ውስጥ ሰላም የለም። ይህም እውነተኛውን የሀገሪቷን ሁኔታ የሚገልጽ አይመስልኝም። በእርግጥ አንዳንድ ቦታዎች ራሳቸው እንደ ኦፌኮ እና ሌሎች ተጠቋ ኃይሎች የሚፈጥሯቸው ችግሮች አሉ፣ ይሄ አይካድም። ግን በጣም ውስን ሀገሪቷ ካላት የቆዳ ስፋት እና የህዝብ ብዛት አንጻር የተወሰኑ አካባቢዎች ነው ይሄ መንግስት አሁን ጠንከር ያለ ህግ የማስከበር እርምጃ እየወሰደ ስለሆነም እነኝም ከጊዜ ወደ ጊዜ እየተሻሻሉ ነገር በተለይ ዋነኛዎቹን ህግ ጥሰት ውስጥ ሚና አላቸው አሽከርካሪ ናቸው ብሎ ያመናቸውን ተሳትፎ የተገኙትን ለህግ ማንም ለህግ እያቀረበ ህግ ተጠያቂነትን እያረጋገጠ ስለሆነ ችግሮችም ከጊዜ ወደ ጊዜ እየተሻሻሉ ነው ያሉት እና አሁን አጠቃላይ ሀገሪቷ ሁኔታ ስታይ ከመግለጫው ጋር የተጠቀሰው የተለየ ነው። ህወሓትና ትግራይ ብሔራዊ ክልላዊ መንግስትን በተመለከተ እሱን ህወሓትና ክልላዊ መንግስቱን ለአይቶ ማየት ነው። ክልላዊ መንግስቱ በህገ መንግስቱ የተቋቋመ እንደ ማንኛውም ሌሎች ብሔራዊ ክልላዊ መንግስቶች ህገ መንግስታዊ ቁና ያለው መንግስት ነው። እዛ ላይ ምንም አይነት ብዥታ ሊኖር አይገባም። ከህወሓት አንጻር ህወሓት ያው በኢትዮጵያ ህዝብ ትግል ተባሮ በመቀሌ የተሰባሰበ ሀይል ነው። እሱ የሚፈጥራቸው ችግሮች አሉ። እሱ የሚፈጥራቸው ችግሮችን ግን ብስለት ባለበት ህግን በተከተለ መልኩ መንግስት እያስተናገደ ይገኛል። ምናልባት ህወሓት በሚወርደው ደረጃ ወርደን እንደ መንግስት ኃላፊነት እንደመንግስት ይሰማው ገዢ ፓርቲም እንደ መንግስትም አንደኛ ክልላዊ መንግስትና ፓርቲው፣ ሁለተኛ ከፓርቲ ውስጥም የአፍራሽ ተልእኮ ላይ የተሳተፉትን ህዝቡና እነኝን የበላይ ስራ በጣም ጥንቃቄ ይፈልጋል። ትግራይ የኢትዮጵያ ካለች ትግራይ ህዝብም የኢትዮጵያ ህዝብ ነው። ስለዚህ ህዝቡን በማያስከፋ መልኩ ህዝቡ እውነቱን በሚረዳ መልኩ ህግና ህገ መንግስት በሚፈቅደው መልኩ እንጂ ጉልበት ስላለኝ አንድ የከሰሩ ፖለቲከኞች መቀሌ ላይ ስለረበሹ ብለ ህገ መንግስቱን በሚጥስና ነገም ደግሞ አገራዊ አንድነትን በተለይ ከትግራይ ህዝብ አንጻር ያለውን ጉዳይ በጥንቃቄ ማስገባት እና አደጋ ሊያስከትል በሚችል መልኩ ስሜታዊ በሆነ መልኩ እርምጃ ውስጥ መግባት አልፈለገም። መንግስት ያንንም አያደርግም። ወደፊቱ ግን ደግሞ ህግና ስርዓት በተመለከተ በአክሲዎች ላይ ነጥሎ አክሲዎችን ህገ መንግስትን የሚጥሱትን ህገ መንግስታዊ ስርዓትን ለማፍረስ የሚሰሩትን ነጥሎ ህጋዊ ተጠያቂነትን የማረጋገጡ ስራ እየተሰራ ነው።
መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ መሰናዶ ኢትዮጵያውያን በአሜሪካ ነው። በኮሮና ቫይረስ ከተጠቁ የአሜሪካ ከተሞች ውስጥ ከፍተኛውን ተጎጂዎች ያስመዘገበችው ኒውዮርክ ወደ ሰላማዊ እንቅስቃሴ እየተመለሰች መሆኑ እየተነገረ ነው። የክፍለ ግዛቱ ገዢ አንድሮ ኩሞ ተቋርጠው የነበሩ የንግድ እንቅስቃሴዎችና ትምህርት ቤቶች ከብርቱ ጥንቃቄ ጋር እንዲከፈቱም ትዕዛዝ ሰጥተዋል። ከትላንት መስከረም 30 ጀምሮ በውጭ ብቻ ተገድበው የቆዩ ምግብ ቤቶች የቤት ውስጥ አገልግሎት መስጠት እንዲጀምሩም ፈቃድ ተሰጥቷል። ይሁን እንጂ ሰሞኑን በኒውዮርክ ከተማ እንደገና ያንሰራራ ነው የተባለው የኮሮና ቫይረስ ወረርሽኝ አስክቷል። እየጨመረ ነው የተባለው ተጠቂዎች ቁጥር በፈነጠቀው ተስፋ ላይ ስጋትንም ፈጥሯል። በወረርሽኙ የተጎዱትና በኒውዮርክ ከ20 አመታት በላይ የኩዊን ኦፍ ሼባ በኢትዮጵያ ሬስቶራንት ባለቤት የሆኑት አቶ ፊሊጶስ መንግስቱ ሁኔታው አስጊ መሆኑን ለአሜሪካ ድምጽ ራዲዮ ተናግረዋል። የዛሬው የኢትዮጵያውያን በአሜሪካም እንግዳ ናቸው። ደረጀ ደስታ አነጋግሯቸዋል። ራሳቸውን በማስተዋወቅ ይጀምራሉ።
ፊሊጶስ መንግስቱ ባላለው እንግዲህ በኒውዮርክ ከተማ በኒውጀርሲ ከተማ ነው የምኖረው፣ ግን ስራዬን በኒውዮርክ ከተማ ነው ያደረኩት። ላለፉት 25 አመታት በሬስቶራንት ስራ ላይ ይገኛለሁ። አሁን ያለኝ ሬስቶራንት ኩዊን ኦፍ ሺባ ኢትዮጵያን ሬስቶራንት ይባላል። የሚገኘው ሚድታውን ማናተን ውስጥ ነው፣ 46 ስትሪት ኤንድ አቨኑ ከታይም ስኩዌር 2 ብሎክ ርቆ ነው የሚገኘው እና እዚህኛው ኩዊን ኦፍ ሺባ ላይ 20ኛ አመት ሄድኩ። በዚህ አመት
የኒውዮርክ ገቨርነር ኮሞ በዛሬው ዕለት ምግብ ቤቶች ውጭ ብቻ ሳይሆን በቤት ውስጥም የሚሰጧቸውን አገልግሎት ጀመር እንደሚችሉ ተናግረዋል። ከሰፕቴምበር 30 በኋላ አንተስ ምን እያደረጋችሁ ነው? ተዘጋጅታችኋል ለዚህ?
አዎ፣ ያው እንግዲህ ሽር ጉድ እያደረግን ነው። ቤቱን እያስተካከልን ነው። ዲስታንሶቹን 6 ፊት መራቁን ቼክ እያደረግን ነው። ሰው የማይቀመጥበት መቀመጫዎችን አይደንቲፋይ እያደረግን እሱ ላይ ነው የምንገኘው። አሁን ነገ ጠዋት በምሳ ለመክፈት ቴምፕሬቸር ቼክ ማድረግ አለብን የሚገባውን ሰው። ሁለተኛ የተላለፈልን መልእክት ለትሬሲንግ የሚመጣውን ሰው ኮንታክት ኢንፎርሜሽን መውሰድ ግዴታ አለብን። እሱንም ፎርሞች አዘጋጅተን አስቀምጠናል። አሁን ማንም የሚመጣ በግሩፕ 3-4-5 ሰው ነው ከመጣ ከግሩፑ መሀል አንዱ ኮንታክት ሊስት መስጠት አለበት ለትሬሲንግ አንድ ችግር ቢፈጠር። ስለዚህ ይሄ ነው እስካሁን እንግዲህ ያሉን 3 ነገሮች ናቸው። ያው 6 ፊት አራርቀን ማስቀመጥ፣ 25% ብቻ መቀመጫ ሰው ብቻ እንዲገባ ሬስቶራንቱ፣ ትሬሲንግ ኮንታክት ኢንፎርሜሽን መስጠት፣ 3 ነው እንግዲህ እስካሁን ያለው።
ያን ጊዜ ኮቪድ ወረርሽኙ በተካሄደ ጊዜ በተለይ ኒውዮርክ በከፍተኛ ሁኔታ የተጎዳበት ሁኔታ ነው የነበረው። በዛን ጊዜ የነበረውን ሁኔታ ሊነግሩን ይችላሉ? በምን ሁኔታ ውስጥ እንደነበራችሁ?
አዎ ኤግዛክትሊ፣ እንግዲህ ኒውዮርክ ዝጉ የተባልነው ማርች 19 ላይ ነው በፈረንጆች አቆጣጠር። የመጨረሻ ቀን የሰራ ነው ማርች 19 ነው። ከዛ ተዘጋ፣ ሁሉ ነገር ዝግ ነበር። እኔ ግን ያው ከተማውም ጭር ብሎ ማንም ሰው ባይነት አይመጣም፣ በሳምንት አንድ ቀን እየመጣው ሬስቶራንት ላይ ነበር። ኤኒቲንግ የውሃ ሊክ ቢኖር አንድ ችግር ቢኖር እያልኩ በሳምንት አንድ ቀን እየገባውታለው። ያው ጎስት ከተማ ነበር የሚመስለው፣ ምንም ነገር የለም ነበረ። ከዛ በኋላ ታውሳለው ከእኛ ፋሲካ በኋላ ዴሊቨሪ እና ፒካፕ በፊት የሚቻል ነበር፣ የፈለገ ሰው ይሰራ ነበር። እኔ ምን አደረግኩኝ ከፋሲካ በዓል በኋላ በሳምንቱ ወደ ኤፕሪል መጨረሻ እኔ መጀመሪያ ላይ ገደማ ነው መሰለኝ ፒካፕ እና ዴሊቨሪ መስራት ጀምሩ እና ፒካፕ እና በዴሊቨሪው ጥሩ ነበር። በተወሰነ ሰራተኛ ጀምሬያለሁ። ከዛን ጊዜ ጀምሮ ይኸው አሁን ስራ ላይ ነኝ ያለሁት። ከ2-3 ወር በፊት ደግሞ ውጭ እንድናስቀምጥ ተፈቅዶልን ድንኳን አድርገን ውጭን ሰርቭ እያደረግን ያለ ነው። ግን እንደ በፊቱ አይደለም። እንደ በፊቱ ኖርማል የሆነ ስራ አይደለም የሚሰራው። ጀስት ስራው ላይ ለመቆየት ያህል ነው።
እናንተን ምን ያህል ጎድቷቸዋል? ጉዳታችሁን እንዴት ነው የሚገልጹት?
በትክክል ጎድቶናል። በፐርሰንቴጅ ብታየው በፊት ከምንሰራው አሁን ወደ 40% ነው የምንሰራ ያለ ነው፣ 50% ነው። ግን አንዳንድ ሰው እድለኛ ነው፣ ጥሩ ላንድሎርድ ያለው አለ። ስለዚህ እኔ ከእነሱ መሀል አንዱ ነኝ። ስለዚህ ላንድሎርዴ ጥሩ የሆነ ቅናሽ አድርጎልኝ ያንን ኮምፐንሴት እያደረኩ እየሰራው ነው ያለሁት።
የኮቪድስ ሁኔታ የወረርሽኙስ ሁኔታ አንዳንዶቹ በጣም ጎልቶ ባይሰማም እንደገና ሊመለስ ይችላል የሚል ነገር ይነገራል ኒውዮርክ አካባቢ እና ያለው ስሜት ምንድን ነው የሚመስለው? አሁን ምንድን ነው እየተነገራችሁ ያለው?
በቃ እሱ ነው። ትላንትና ዛሬ ደግሞ ያስጨነቀን አንዱ እሱ ነው። ቢኮዝ ነገ እንከፍታለን ብለን እየተዘጋጀን እያለን የተወሰኑ ኤሪያዎች ኒውዮርክ ሲቲን የምታውቀው ከሆነ አንደኛው ቦሮ ላይ ብሩክሊን ቁጥሮቹ እየጨመሩ መጡ፣ ወደ 5% ሄደ። ጠቅላላ ኒውዮርክ ስቴት ውስጥ 1% ላይ ያለው ግን በአንድ 20 ዚፕ ኮድ ያለበት ኤሪያዎች በሙሉ እየጨመረ መጣ። ስለዚህ አሁን የምንፈራ ያለ ነው እንደገና መጥተው ደግሞ እንዳይዘጋብን ነው። ስለዚህ ሁሉም ኃላፊነቱን ቢወጣ አይ ቲንክ ሁላችንም ሰርቫይቭ የምናደርግ ይመስለኛል።
ያኔ ወረርሽኙ በተከሰተበት ጊዜ ውስጥ እርስዎ በተለይ ወረርሽኙን ለመከላከል ለተሳተፉ የጤና ባለሙያዎች እና ለአንዳንድ የኮሚኒቲ አባላት እርዳታ ሲያደርጉ ሲያስተባብሩ ነበር የሚል ነገር የሆነ ቦታ አንብቤ ያለው ልክ ነው እሱ ነገር?
ልክ ነው። ሁለቴ አድርገናል። ሁለቴ የፍሮንት ላይን ወርከርስ ሆስፒታል፣ ሁለት ሆስፒታል አብልተናል። አንደኛው አፍሪካን ኮሚኒቲ አለ። አፍሪካን ሬስቶራንት ዊክ እየተባለ በአመት አንዴ ፌስቲቫል አለ። እዛ ላለፈው 7-8 ዓመት ፓርቲስፔት አደርጋለሁ። ከእሱ ሲኦ ጋር እናሱ ተነጋግረን 3 የአፍሪካን ሬስቶራንቶች ፒክ እናርግ ብለን ያው ኩዊን ኦፍ ሼባ፣ ሌላ 2 ዌስት አፍሪካን ሬስቶራንት ሁነን የሜንታል ፕሮብሌም ያለባቸው ሆስፒታል የሚሰሩትን ብሩክሊን ውስጥ እነሱ ጋር ሄደን አብልተናል ወደ 150 ሰው። ሁለተኛው ደግሞ በኢትዮጵያን ሚሽን በኩል በኢትዮጵያን ሚሽን ባደር ዩናይትድ ኔሽን በእነሱ ሚሽን በኩል ጥያቄ ቀርቦልኝ ሰዎች እንድታስተባብር ብለውኝ 5 ሬስቶራንት ኢትዮጵያን ሬስቶራንት ሁነን አብልተናል። እንደዚሁ ብሩክሊን ሌላ ሆስፒታል ውስጥ
በአካባቢ ያለውን የኢትዮጵያ ኮሚኒቲ ሁኔታ ከዚህ ከኮቪድ ጋር በተያያዘ በተለይ በትራንስፖርትም ሆነ በምግብ ቤት እንደርሶ ወይም በተለያዩ ቢዝነስ ድርጅቶች ያሉ ኢትዮጵያውያንን ምን ያህል እንደተጎዱ ያወቁበት አጋጣሚ አለ ወይ? ሊሰጡኝ የሚችሉ አስተያየት ካለ
አለ። በአጠቃላይ እዚህ አካባቢ ሰርቪስ ኢንዱስትሪ የሚሰሩት በሙሉ ተጎድተናል። ያው የታክሲም ይሁን ሆቴልም የትም ቦታ የሚሰራ ሰውታል። ብዙ ሆቴሎችን ተዘግተዋል። ያው አብዛኛው ሰርቫይቭ ያደረገው ከመንግስት የሚሰጠውን እርዳታ በመቀበል ነው። እና ብዙ ወዳጆችም አሉ ሬስቶራንት የሚመጡ እነሱ አሁን በብዛት አይመጡም። የተወሰነ ወዳጅ ጓደኛ አንዳንዴ ብቅ ይላሉ። ስለዚህ ኑሯቸው ላይ አፌክት አድርጓል። ሌላ በኮቪድ የተያዘ የተሻላቸው ሰዎች አሉ። እኔ እስከማውቀው ድረስ ኒውጀርሲ ነው የምኖረው፣ እዛ አካባቢ በትክክል የምናውቀው እስካሁን አንድ ወጣት፣ አንድ ደግሞ እድሜያቸው የጠና ወደ 90 ዓመት የሚሞቱ ሁለት ሰው እንዳረፈ ነው የማውቀው። በዚህ ኒውዮርክ ድርም አለን። እስካሁን ምንም የሰማነው ነገር የለም። በዚህ በኮቪድ ሁለቱን ሰው ብቻ ነው የሰማነው።
አቶ ፊሊጶስ መንግስቱ በኒውዮርክ የኩዊን ኦፍ ሼባ ሬስቶራንት ባለቤት፣ በአሜሪካ ድምጽ ራዲዮ ስም በጣም በጣም አመሰግናለሁ።
እኔም አመሰግናለሁ ስለደወላችሁ።
ደረጀንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የኮሮና ቫይረስ በዓለም ላይ ከተከሰተ በኋላ የሰው ልጆች ከቴክኖሎጂ ጋር ያለው ጥምረት ይበልጥ እየጠነከረ መሄዱን ተከትሎ ጀርመን ውስጥ የሚገኝ ስቲፍድ የተሰኘ የሚዲያ ተቋም የሰውን ልጅ የዕለት ተዕለት እንቅስቃሴ ይበልጥ ለማቅለል የቴክኖሎጂ ፈጠራዎችን ለዓለም ሕዝብ ያቀረቡ 80 ድርጅቶችን መርጦ አስተዋውቋል። ከነዚህ ድርጅቶች መካከል ማሽንን በማስተማር የኢትዮጵያ ቋንቋዎችን ወደ እንግሊዝኛ የሚተረጉም መተግበሪያ አፕ የፈጠረ ልሳን የተሰኘ ኩባንያ ይገኝበታል። ልሳን በአማርኛ ቋንቋ የተጻፉ ጽሑፎችን ወደ እንግሊዝኛ፣ በእንግሊዝኛ የተጻፉትን ደግሞ ወደ አማርኛ የሚተረጉም መተግበሪያውን ለሕዝብ ያቀረበው አሁን በጀመርነው የኢትዮጵያኖች አዲስ ዓመት መግቢያ ላይ ሲሆን በቅርቡ ደግሞ በሌሎች የኢትዮጵያ ቋንቋዎች የትርጉም አገልግሎት መስጠት እንደሚጀምር ገልጿል። ከካናዳዊ ተጣማሪው ጋር በመሆን ይህን የፈጠራ ስራ ለሕዝብ ያቀረበውን የኮምፒውተር ተመራማሪ ወጣት አስመላሽ ተካን ለዛሬ እንግዳችን አድርገን ጋብዘነዋል። ቆይታውን ያደረገው ከስመኝሽ የቆየ ጋር ነው። አስመላሽ ተካ ትውልድና እድገቱ በመቀሌ ከተማ ነው። የመጀመሪያ ዲግሪውን ከመቀሌ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ካገኘ በኋላ ባገኘው የውጭ ትምህርት እድልም ወደ ጀርመን አቅንቶ በዳታ ማይኒንግ እና ኖሌጅ ማኔጅመንት ሁለተኛ ዲግሪውን ሰርቷል። የአስመላሽ የእውቀት ጉዞ በዚህ አልተገታም። በቴክኖሎጂው ዙሪያ ያለውን እውቀት ይበልጥ ለማጎልበትና የራሱን ፈጠራዎች ለመስራት የሚያግዙትን ጥናቶች ለማካሄድ እንዲረዳው እዛው ጀርመን ሀገር ሃኖቨር ዩኒቨርሲቲ የፒኤችዲ ትምህርቱን ጨርሷል። ይህ ረጅም የትምህርት ጉዞ የተጠናቀቀው ግን በተለያዩ ድህረ ገጾች ላይ የሚገኙ መረጃዎችን ሰዎች በራሳቸው ቋንቋ በቀላሉ ማግኘት እንዲችሉ የሚያስችል መተግበሪያን የመፍጠር ህልም በመሰነቅ ነበር። ይህን ህልሙን እውን ለማድረግም ከአንድ ዓመት ከሶስት ወር በፊት ከተዋወቀው ካናዳዊ የስራ አጋሩ ጋር በመሆን ልሳን የተሰኘውን ድርጅት እንዳቋቋሙ አስመላሽ ይናገራል።
ልሳንም የተመሰረተው እዚህ በርሊን ነው። በርሊን ውስጥ ኤንተርፕርነር ፈርስት የሚባል ኩባንያ አለ። ይሄ ኩባንያ የራሳቸውን ኩባንያ መመስረት የሚፈልጉ ሰዎችን ያገናኛል እና እንደ አጋጣሚ ከአንድ ዓመት ሶስት ወር አካባቢ በፊት እኔም አዳምም ኤንተርፕርነር ፈርስት አፕላይ አደረግን እና እዛ ነው የተገናኘ ነው። የልሳን ዋናው ጥንስስ ሀሳቡ ያው ድሮ እኔ ከኢትዮጵያ ነው የመጣሁት እና ሌላ ማሽን ትራንስሌሽን ሲስተም ሳይ የኛ አለመኖሩ ስመለከት ያው ችግሩ ይገባኝ ነበር። ግን ያው አብዛኛው የወርልድ ዋይድ ዌብ ኮንተንት ወይ ይዘት በእንግሊዝኛ እንዲሁም እንደዚህ በመሰሉ ቋንቋዎች ነው። የልሳን ዋና ዓላማ እንግዲህ ያው ይሄንን ይዘት ሰዎች በራሳቸው ቋንቋ እንዲያገኙት ማገዝ ነው።
የልሳን የመጀመሪያ የፈጠራ ውጤት የሆነውን በኮምፒውተር የታገዘ የትርጉም ስራ የሚሰራ መተግበሪያ በቅርቡ ለህዝብ አቀርባችኋልና እስኪ ስለ መተግበሪያው ትንሽ ንገረን። ምን አይነት ቴክኖሎጂ ነው?
በአሁኑ ጊዜ ያው የአማርኛ ስራችን በዚሁ በአዲስ ዓመት ለህዝብ አቅርበናል። ትግርኛም አሁን ያው በሙከራ ላይ ያለ በቅርብ ጊዜ ይወጣል። ጎን ለጎንም የኦሮምኛውንም እየሰራን ነው። መሽን ትራንስሌሽን ወይ በኮምፒውተር የታገዘ የትርጉም ስራ እንደ አረፍተ ነገሮች ሚሊየንስ ኦፍ ተም በመጠቀም ነው ይሄ ቴክኖሎጂ የሚሰራው እና እዚህ ውስጥ ብዙ ሂደቶች አሉ። እንደዚህ ያሉ ጥንድ አረፍተ ነገሮችን ለማውጣት የአማርኛና የእንግሊዝኛ ጽሁፍ ልንጀምር እንችላለን። ስለዚህ እነኛ ጽሁፎች ወደ አረፍተ ነገር ማስተካከል፣ ከዛም የትኛው አረፍተ ነገር ከየትኛው አረፍተ ነገር ይሄዳል ብሎ መለየት እና እንደዚህ የመሳሰሉት ሂደቶች አሉ። ይሄን ሁሉ ከሰራን በኋላ ነው እንግዲህ የመጨረሻውን ጥንድ አረፍተ ነገሮችን ቱ ሲኩዌንስ ለርኒንግ የሚባለው አንዱን አረፍተ ነገር ወስዶ ሌላኛውን አረፍተ ነገር የሚሰራልን ሞዴል የምንሰራው ማለት ነው።
ሌሎች ተመሳሳይ የትርጉም አገልግሎቶች የሚሰጡ እንደ ጉግል እና ኢንዴክስ የመሳሰሉ መተግበሪያዎች አሉና የእናንተ የፈጠራ ስራ ከነዚህ ቴክኖሎጂዎች በምን ይለያል?
ዋናው ስራው ያው ማሽን ትራንስሌሽን ተመሳሳይ ነው። በዚህ አኳያ ይመሳሰላሉ። የሚያለያቸው ዋናው ምንድን ነው? ያው የስራው ኳሊቲ ነው። ከእንግሊዝኛ ወደ አማርኛ ትርጉም ውስጥ በአሁኑ ሰዓት የልሳን መሳሪያ ብንጠቀም የተሻለ ትርጉም ይሰጠናል። ያው ሌሎቹም ቋንቋዎች ለምሳሌ እንደ ትግርኛ፣ ኦሮምኛ የመሳሰሉ ቋንቋዎች ያው በሌላው አፕሊኬሽኖች የሉም። ስለዚህ ለመጀመሪያ ጊዜ እነኚህ ቋንቋዎችን እናቀርባለን ማለት ነው።
እንግዲህ አንዳንድ ጊዜ ቀደም ሲል በጠቀስኳቸው እንደ ጉግል ባሉት መተግበሪያዎች የሚቀርቡ ትርጉሞች ምንም የማይገናኙ ይሆናሉና የእናንተ መተግበሪያ የትርጉም ጥራቱ ምን ያክል ነው? ምናልባት በቋንቋ ባለሙያዎች አስሞክራችሁ የተሰጣችሁ አስተያየት አለ?
አዎ፣ እስካሁን የሰራነው ኢቫሉዌሽን ታስክ አለ። ያው ከእንግሊዝኛ ወደ አማርኛ በሚደረገው ትርጉም ልሳን አሁን ካሉት ማለት ነው የተሻለ እንደሆነ፣ ከአማርኛ ወደ እንግሊዝኛ በሚደረገው ደግሞ ጉግል ትራንስሌት ጋር በጣም ተመሳሳይ ያለውን እንደሆነ በኢንዲፐንደንት ኢቫሉዌተርስ ያገኘነው ውጤት ነው የሚያመለክተው። እንግዲህ እዚህ ውስጥ ማለት የምፈልገው ልሳን ገና አሁን እየጀመረ ነው። የማሽን ትራንስሌሽን ስራዎች ሰው ሲጠቀማቸው ሞዴሎቹ በጣም እየተማሩ ይሄዳሉ። ስለዚህ ሰዎች በደንብ እየለመዱት እየተጠቀሙት ሲሄዱ ኳሊቲውንም በዛ መጠን በጣም እየጨመረ የሚሄድ መሆኑን ትንሽ መግለጽ እፈልጋለሁ።
ይህ የፈጠራ ውጤታችሁ የድህረ ገጽ አጠቃቀምን ዲሞክራሲያዊ የሚያደርግ እንደሆነ ትገልጻላችሁና ይህን ማለታችሁ ከምን አንጻር ነው?
ይሄ ያው የዋናው የምስረታው ጽንሰ ሀሳብ ነው። እንግዲህ እንዳልኩት በተለያዩ ዘርፎች ያሉ ተመራማሪዎች ያገኟቸውን ግኝቶች ያው በእንግሊዝኛ ይጽፋሉ፣ ኢንተርኔት ውስጥ ይገኛል። ይሄ መረጃ ለብዙ ሰዎች ሊያገለግል ይችላል፣ ግን አንደኛው እንቅፋት ሊሆን የሚችል ቋንቋ ነው። ዓለም ውስጥ የተገኙት እውቀቶች በእነኚህ ቋንቋዎች ተወስኖ ከሚቀር ማሽን ትራንስሌሽን ተጠቅመን ሰዎች በራሳቸው ቋንቋ ይህን ለመክፈት እንደማለት ነው። ለዚህ ነው ላይክ ዲሞክራታይዚንግ ዘ ዌብ የምንለው።
ከአማርኛ ወደ እንግሊዝኛ፣ ከእንግሊዝኛ ወደ አማርኛ የሚተረጉሙ የመጀመሪያው የልሳን የፈጠራ ውጤት በአዲሱ ዓመት ለተጠቃሚ ቀርቧል። ሰዎች በምንድን ነው የሚያገኙት?
ድረገጻችን lisan.ai/translate በሚል ይህን መተግበሪያ ማግኘት ይችላሉ። ሰዎች ይህንን ስራ በነጻ ነው መጠቀም የሚችሉት።
ከድህረ ገጽ በተጨማሪ በሞባይልስ በአፕል ስቶር እና በጉግል ፕሌይ አማካኝነት ማግኘት ይቻላል?
አዎ፣ እሱም ያው በእቅድ ላይ ነው። ያው ሞባይል አፕሊኬሽንም እንሰራበታለን። በአሁኑ ጊዜ ያው የዌብ አፕሊኬሽኑ ነው ያለው። በተለይ የትግርኛውን እና የኦሮምኛውን ለመጨረስ ነው አሁን በስራ ላይ ያለ ነው። እነኚህን ቋንቋዎች ሲገቡ ዴዲኬትድ በሆነ ሞባይል አፕሊኬሽን እናም በሌሎች መንገዶች የምናቀርብ ይሆናል።
ሌላው እንግዲህ በቅርቡ ስቲፍድ የተሰኘ የሚዲያ ተቋም በኮሮና ወቅት ተጽዕኖ ካመጡ 80 የፈጠራ ድርጅቶች መሀል አንዱ አድርጎ መርጧቸዋል። እንዴት ልትመረጡ ቻላችሁ? በመመረጣችሁስ ያገኛችሁ ጥቅም አለ?
እኔም ራሱ ያው እንደ ሰርፕራይዝ ነበር መጀመሪያ። ያው ሌላ ሰዎች ነው ኖሚኔት የሚያደርጉት እና እነሱ ሀሳቡን ያዩና ያው እንግዲህ ይሄ በጣም ጥሩ ተጽዕኖ ሊኖረው ይችላል በሚል ነው ራሳቸው የሚመርጡት እና በእንግሊዝኛ ከሆነ የሚታተሙት ሰዎች ልሳንን ተጠቅመው ወደ አማርኛ ተርጉመው መጠቀም ይችላሉ። በዚህ ነው እነሱም ወደዛ ያጩን። ያገኘነው ጥቅም በስራችንም ትንሽ ሞራል የመስጠት አይዟችሁ የማለት ያው ሰዎች አላወቁም ነበር ምንድን ነው የምንሰራ። ስለዚህ ይሄ ሲፍትድ በድረገጹ የወጣው መረጃ ጥሩ ፐብሊሲቲ ሰጥቶናል።
የልሳን ቀጣይ ጉዞ ምን ይመስላል? እንደነገርከን የትግርኛና የኦሮምኛ ቋንቋ የኮምፒውተር ትርጉም ስራዎች እየተሰሩ ነው። ከዛ በኋላስ ሌሎች ልትሰሯቸው የምታስቧቸው ስራዎች አሉ?
ልሳን ውስጥ አሁን እንግዲህ በኢትዮጵያ ቋንቋዎች ጀምረናል። እንግዲህ እኔም ከኢትዮጵያ በመሆኔ ለችግሩም በጣም ቅርብ በመኖሬ በዚህ ጀምረናል። ሀሳባችን በአፍሪካ ብዙ ቋንቋዎች አሉ እንደዚህ የመሽን ትራንስሌሽን ሲስተም የሌላቸው እነሱን የመስራት እቅድ አለን። እንዲሁም በኢስት ኤዥያ አካባቢዎችም እንደዚህ በጣም ብዙ ተናጋጋሪ ያላቸው ግን የመሽን ትራንስሌሽን ሲስተም የሌላቸው ቋንቋዎች አሉ። ስለዚህ የኔ የድርጅቴም እቅድ በአፍሪካ እና በኤስያ ያሉ ቋንቋዎችን በመስራት አላማችንን ማሳካት ይሆናል ማለት ነው።
እንግዲህ አስመላሽ ጊዜህን ሰጥተህ ልሳን በተሰኘው ድርጅት አማካኝነት አንተና የስራ አጋርህ ማሽንን በማስተማር የሰራችሁትን በኮምፒውተር የታገዘ የትርጉም አገልግሎት የሚሰጥ የፈጠራ ስራችሁን ስላስተዋወቅከን በአድማጮች ስም በጣም አመሰግናለሁ።
በጣም አመሰግናለሁ። እኔ
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።